ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ሰኞ ግንቦት 7 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ቀዳሚው ዜና ይሆናል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሀተታዎችን እናሰማለን። በመጀመሪያ ብንተባበር እስከምን ባንተባበርስ በማስከተልም የወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል በመጨረሻም ከተመክሮ አለመማር ስህተትን ያስደግማል በሚል ርዕስ የቀረቡ ይሆናሉ። በቅድሚያ ዜና። የወያኔ ባለስልጣን ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ተወዳዳሪ ሆኖ መቅረቡና ግለሰቡ ያፋኙና የጨፍጫፊው አገዛዝ አካል ሆኖ በህዝብ ላይ ሲያደርስ ለነበረው ግፍ ሁሉ ተጠያቂ መሆኑን በመግለጽ የጤናውን ድርጅት ለመምራት ኃላፊነት እንዳይሰጠው ኢትዮጵያውያን ከፍተኛ ትግል እያካሄዱ መሆናቸው ይታወቃል። ቅዳሜ ግንቦት 5 ቀን የኒውዮርክ ታይምስ ጋዜጣ ባወጣው ዘገባ ቴዎድሮስ አድሃኖም በሶስት የተለያዩ ጊዜያት በአገሪቱ የገባውን የኮሌራ በሽታ ህዝብና የዓለም አቀፉ ህብረተሰብ እንዳያውቅ ደብቋል በማለት አጋልጧል። የቴዎድሮስ አድሃኖምን ወንጀል ያጋለጡት በዓለም አቀፍ ደረጃ ታዋቂ የጤና ኤክስፐርት የሆኑትና ከቴዎድሮስ ጋር ለቦታው የሚወዳደሩት ለዶክተር ናባሮ አማካሪ የሆኑት ዶክተር ናቸው። ቀደም ብሎ የኮሌራ በሽታ በኢትዮጵያ ተከስቶ በመስፋፋት ላይ በነበረበት ወቅት በሽታው ኮሌራ ሳይሆን አተት፣ አጣዳፊ የትውከትና የተቅማጥ በሽታ በሚል የሽፋን ስም እንዲጠራ የወያኔ ባለስልጣኖች በማስፈራራት ጭምር በውጭ ሀገር የእርዳታ ሰጭ ድርጅቶች ላይ ተጽዕኖ ማድረጋቸውና ከበሽተኞቹ ላይ ተወስዶ በድብቅ ወደ ውጭ የወጣው ሳምፕል ሲመረመር ኮሌራ መሆኑ ተደርሶበታል ተብሏል። ይህ ሁሉ የሆነው ከ1998 እስከ 2004 ዓመተ ምህረት ቴዎድሮስ አድሃኖም የጤና ጥበቃ ሚኒስቴር ኃላፊነት ላይ ሆኖ መሆኑ የተጋለጠ ሲሆን አገዛዙ አሁንም ቢሆን በሽታውን አተት ብሎ መጥራቱን ቀጥሎበታል ብሏል። ምርጫው የሚካሄደው ግንቦት 14 ቀን ነው። የግብጽ፣ የሱዳንና የኢትዮጵያ የቴክኒክ ባለሙያዎች የአባይ ግድብ የሚያስከትለውን ችግር ለማጥናት ኮንትራት ከተሰጣቸው የአጥኚ ቡድን አባላት ጋር ለመወያየት እሁድ ግንቦት 6 ቀን አዲስ አበባ ላይ መሰብሰባቸውን አልአህራም የተባለው የግብጽ ጋዜጣ ዘግቧል። ስብሰባው የተደረገው የአጥኚ ቡድኑ ባዘጋጀው የመጀመሪያ ዘገባ ላይ ለመወያየት መሆኑም ተነግሯል። ከአንድ ወር በፊት ካይሮ ላይ ይኸው ቡድን ባካሄደው ስብሰባ የአጥኚ ቡድኑን የመጀመሪያ ዘገባ ተመልክቶ ጥናቱን ለማሟላት ትኩረት ሊሰጣቸው የሚገቡ ዋና ዋና ሐሳቦች ላይ ስምምነት የደረሰ መሆኑ ይታወቃል። በተያያዘ ዜና ግንቦት 17 ቀን ኡጋንዳ ላይ ሊካሄድ ታቅዶ የነበረው የአባይ ወንዝ ተፋሰስ አገሮች የመሪዎች ስብሰባ ወደ ሰኔ መጀመሪያ እንዲተላለፍ የወያኔ አገዛዝ ባለስልጣኖች የጠየቁ መሆኑን ዴይሊ ኒውስ ኢጅፕት የተባለው የግብጽ ጋዜጣ ዘግቧል። የአባይ ግድብ በመገንባቱ ምክንያት ግብጽ ከዚህ አካል መውጣቷ የሚታወቅ ሲሆን ወደ አካሉ ለመመለስ የተለያዩ ሐሳቦችን የያዘ የስምምነት ረቂቅ ማቅረቧ ይታወቃል። ግብጽ ያቀረበችው ሐሳብ የውሃ ዋስትና እንዲኖር፣ የቅድሚያ ማስጠንቀቂያ እንዲሰጥና ውሳኔዎች በሁሉም ስምምነት እንጂ በአብዛኛው ድምጽ እንዳይሆን የሚሉ መሆኑም ተነግሯል። ዱባይ ፓትሪስ የሚባል የተባበሩት አረብ ኤሚሬት ኩባንያ ከሶማሊላንድ መንግስት የ30 ዓመት ኮንትራክት ወስዶ በ440 ሚሊዮን ዶላር የበርበራ ወደብን ሰርቶ ያጠናቀቀ መሆኑ ተነግሯል። ወደቡን የማስተዳደር ኃላፊነት ለኩባንያው የተሰጠ ሲሆን 65 በመቶ የሚሆነው የወደቡ ኢንቨስትመንት ለኩባንያው ሲሰጥ ከቀሪው 35 ከመቶ ውስጥ 19 በመቶ የሚሆነው የወደቡ ዋና ተጠቃሚ ለሆነችው ለኢትዮጵያ እንዲሰጥ ተደርጓል። የሶማሊላንድ መንግስት የሚወስደው 16% የሚሆነውን ብቻ ነው። የተባበሩት አረብ ኤሚሬት ሆነ የወያኔ አገዛዝ ከሶማሊላንድ ጋር የሚያደርጉት ውድ የሶማሊያ ሉዓላዊነትን የሚዳፈር ነው በማለት ሞቃዲሾ ላይ ያለው አዲሱ መንግስት ተቃውሞ ያሰማ መሆኑም ተነግሯል። ፋንድ ፎር ፒስ የተባለ ነጻ ገለልተኛና ለትርፍ የማይሰራ የጥናትና የትምህርት ተቋም ሰኞ ግንቦት 7 ቀን ባወጣው ዘገባ በማህበራዊ በፖለቲካና በኢኮኖሚ አለመረጋጋትና ውጥረት ያለባቸውን አገሮች መርምሮ በደረሰበት ውጤት መሰረት አደገኛና አስጊ በመሆን ኢትዮጵያ ከ178 አገሮች መካከል በአንደኛ ደረጃ ተገኝታለች። ሜክሲኮና ቱርክ በሁለተኛና በሶስተኛ ደረጃ ሲቀመጡ አሜሪካ 13ኛውን ቦታ ይዛለች። በኢትዮጵያ ለረጅም ዓመታት ውስጡን ሲብላል ላይ ነበረው ውጥረት ባለፈው ዓመት የፈነዳ መሆኑን ጥናቱ ጠቁሞ በብሔረሰቦች መካከል ያለው ልዩነት የመረጥ ጥያቄ ድርቅና እንዲሁም የመንግስት ስልጣን ባንድ ቡድን ስር የመውደቅ ጥያቄዎች ለቀውሱ ዋና ዋና ምክንያቶች ናቸው ብሏል። የአረና ፓርቲ ሊቀመንበር አብርሃ ደስታ በፖሊስ ተይዞ ፍርድ ቤት እንዲቀርብ የፌደራል ከፍተኛ ፍርድ ቤት ያዘዘ መሆኑ ሲገለጽ ላለፉት 6 ወራት የወያኔ አጋዚ ኃይል አባላት ተይዞ ወደ እስር ቤት ተወርውሮ ሲሰቃይ የነበረው ዳንኤል ሽበሺ በመጨረሻ የሽብር ወንጀል ክስ ተመስርቶበት ግንቦት 15 ቀን መከላከያ እንዲያቀርብ ታዟል። በሌላ በኩል እነ በቀለ ገርባ ሰኞ ግንቦት 7 ቀን ፍርድ ቤት ቀርበው ግልጽ ባልሆነ ሰበብ ጉዳያቸው እንደገና ለግንቦት 30 ተቀጥሯል። በአይቮሪ ኮስት አመጽ እያካሄዱ ያሉ ወታደሮች መንግስት ያስተላለፈውን ትዕዛዝ ውድቅ በማድረግ በሶስት ከተሞች ሲተኩስ የዋሉ መሆናቸው ታውቋል። በአቢጃን በፕሬዚደንቱ ቤተ መንግስት አጠገብ ተኩስ የተሰማ መሆኑም ተነግሯል። እሁድ ግንቦት 6 ቀን በቡአኬ ከተማ አመጹን ተቃውሞ ሰላማዊ ሰልፍ ባደረጉ ሰዎች ላይ አማጽያኑ ተኩስ ከፍተው አንድ ሰው መግደላቸውና በርካታ ሰዎችን ማቁሰላቸው የተነገረ ሲሆን ሰኞ ግንቦት 7 መንግስቱን የሚደግፉ ወታደሮች አመጹን ለማኮላሸት ወደ ቡአኬ የተጓዙ መሆናቸውም ተነግሯል። ከአገሪቱ 22000 ከሚደርሱ ወታደሮች መካከል አመጽ እያካሄዱ ያሉት ወታደሮች ወደ 8500 የሚጠጉ መሆናቸውም ታውቋል። ወታደሮቹ ባመጹባቸው ከተሞች ትምህርት ቤቶችና ንግድ ቤቶች የተዘጉ ሲሆን መንግስትን ከሚደግፉ ወታደሮች ጋር ግጭት ከተፈጠረ ከፍተኛ የእርስ በርስ ጦርነት ሊከሰት ይችላል የሚሉ በርካቶች ናቸው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
Yeah. ብንተባበር እስከምን ባንተባበርስ? በርካታ ኢትዮጵያውያን መተባበርን ጫና ሰጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ክፋት የለውም። ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስትን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ትልም አልነበራቸውም። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታ ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ ባረው ሀገሮችና በአውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላም ትግል ነው የታገሉት። በመሰረቱ የጠራ ራይን ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን፣ ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን ዓላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱን ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር፣ እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመቀጣቱ ወያኔዎች ተኩራርተዋል። የሰው ዕቃ መሆናቸውን ዘንግተው በራሳችን እንወስን ብለው ተወራጭተዋል። እናም ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዘም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድ ፈላ። ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በርቀት እንዲበጠስ ሆነ። ማጠፊያው አጠረ። የትም ማምለጥ አልተቻለም። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ያጎረመርም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለማ። ጥንቱን ነበር እንጂ መጥኖ መለቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ የሚባልለት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ። የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለቷ ሰፊ መሬት ተቸራት። ሟቹ ጠቅላይ ሚኒስቴር መለስ ዜናዊ ተከታዩን ሁሉ ማኑ አስነክቶ ጥላቻን፣ ውርደትን፣ ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ፣ መምጠጤን ጥዬ ምን ነው መላጤ ሲል ስሙን ቋጠረለት። በአዳም በጅልነቱ ሳቁ፣ ተዘባበቱ፣ በተሰጣቸውም ተደሰቱ። የሁሉ ነገር ሲደረግ ተነሳንለት ያሉት የህዝብ ዓላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ፣ ለድብደባ፣ ለእስር፣ ለእንግልት፣ ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ፣ ዘመዶቹን በኮንዶሚኒየም፣ ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የመኮለለውም በሌላ ነገር እንዲኩራራ፣ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል። የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያሪ ወገሩ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው በህብረት እንዳይኖርም ከጎረቤቱ ከኖረው ቀይ የተባረረው ህዝብ ነው የጨለመበት በመትኩ የገዢው ዘመዶች ናቸው በቦታው የሰፈሩበት ከጋምቤላ ከጎንደር ከወሎ ከሸዋ ከአዲስ አበባ ከሁሉም ስፍራ ኗሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋል እናም መላሹ ማን ነው የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል ወያኔ የሚያሳስት አይደለም ዘረኛ ወንጀለኛ ሀገር ገዳይ ነው ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም የሳውዲ ሀብታሞች አረቦች ህንዶች ሁሉም በነጻ መሬት ታድሏቸዋል አሊያም ከዶላር ባነሰ ካሬ ሜትሩን ተቸብችቦላቸዋል ምን ቸገረው ባንዳ አልደማበት አልቆሰለበት ባዳን መሬቱን አረሱ ምርቱንም ሰብስበው ወደ ሀገራቸው አሳፈሩ ማን ተው ይበላቸው ቀድሞው ነው አቃብ ተከፈሉት ህንድም አረብም ድርሻቸውን ተቀራመቱ መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ ወራሪዎች አንጀታቸው ራሰ የሀገሩ ዜጋ ቤቱን መሬቱን ተቀማ ቦታ ለቀቅ ተባለ አዱኛ ብላሽ አዲስ ሀብታሞች መጥተዋል ከሜዳ ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖርባቸው ዘመናት በሙሉ ከመከራ ተላቋ ያቀም እናም ዘወትር ራሱን ይጠይቃል መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እንዳለው ቴዲ አፍሮ ትክክል ነው ድርቅና ጠኔን የኢትዮጵያ መላያ ለማድረግ ሲጥሩ የኖሩት ባዕዳን ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም ይልቁንስ ሊያይተውና ገነጣጥለው ማዳከምና በዓለም አደባባይ ራሷን የማትችል ተጣሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉ መርጠዋል ለዚህም ተግባር ያሰማሯቸው የጎሳ ድርጅቶች አሉ ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል ነገር ግን በፍራትና በጥቅም ታይዞ በግንባር ተሰልፎ እኔን ግደሉኝ እያለ የሚሞግተው የዋህ ዜጋ ነጻ ለማውጣት መደጋገሙ አስፈላጊ ይሆናል ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አይተኙም ተኝቶ የተባለውን ረስቶት ይሆናል ለሚዘነጋ ደግሞ ማረሚያ አለ ለቅጥቀትም ቅጣት አሁንም በዚያው መንገድ እንጓዝ ለሚሉ ግን አዋጣምና በጊዜው ታረሙ ማለቱ ተገቢ ነው በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነግዱ እንዳሉ ተስተውሏልና ለግል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው ድል ለኢትዮጵያ ህዝብ Sai da sin, sai
ወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል። ወያኔ ኢትዮጵያ ለጠፋ የመጣና እየጣረ ያለ ኃይል እንደመሆኑ መጠን ዘመቻው ፈርጀ ብዙ ሆኖ መቆየቱን ብዙ ሰዎች በሚገባ የተገነዘቡት ያመስልም። ወያኔ ከግድያና ፍጅት ህዝብን ከፋፍሎ ከመጫረስ አልፎ አግሪቷን ምድረበዳ ለማድረግም ያልተቋረጠ ዘመቻ በማካሄድ ላይ ነው። የአካባቢ ደህንነትና በላሸት የመጪውን ትውልድ ሀገር መጉዳት ማሽመድመድና ያለውንም ህዝብ አደጋ ማጋለጡ የሚታወቅ ነው። ወያኔ የኢትዮጵያና የኢትዮጵያዊነት ቅርስ ሊያጠፋ ሲጥር ቆይቷል። ይህ በቅድሚያ ሀገራዊ ወይም ብሔራዊ ቅርሳችን ማጥፋትን ግድ ብሎበታል። የሃይማኖት ተቋማትን ኢትዮጵያዊነን ብለው ጸንተው የተባሉ ህዝቦችን ቅርሶችና ንብረቶችን በተቻለ መጠን ሊያጠቃ ሞክሯል፣ አውድሟል። የትግራይ የባህል ማዕከል የሚባል አቋቁሞ ሰነዶችን ቅርሶችን የትግራይ ናቸው ብሎ ወደ ትግራይ ማጓጓዙ ምስጢር አይደለም። የሀገራችን ቅርስ ናቸው የሚባሉትን የዱር እንስሳዎች ሁሉ በአረብ አዳኝ ተብዮች ማስጨረሱ ምስጢርም አይደለም። ወያኔ ገና ጫካ ሳለና ወደ መተማ መዝለቅ ሲችል ቀርከሃ ዛፍ በሱዳን እንዲጨፈጨፍ ለንግድ አቅርቦ የደን ሀብታችንን የጎዳ መሆኑ ይታወቃል። የጠገደንም ወዲም ቢንም በገፍ ገድሎ ሲጠየቅ አማሮች ወደ ትግራይ ካጼ ምኒልክ ጋር ዘምተው ሰጎኖቻችን ሲያቀር ያጠፉናቸውና ሲያንሳቸው ነው ማለቱም የሚረሳ አይደለም። ወያኔ ስልጣን እንዲያዘ ለነጭ ሳር ፓርክ ጫካ መቃጠል ዋና ተጠያቂ ነው። ወያኔ ባልታወቀ ምክንያት ተነሳ በሚለው ቃጠሎ ከመርካቶ እስከ እቴጊ ሆቴልን የደቂ ስጢፋኖስ ገዳማትን ሁሉ አድሟል። በትግራይ ዛፍ ተከላን በሰፊው ሲያያዘው በሌሎች ቦታዎች ግን ደናችን ጨፍጭፎ መሬቱን ምድረ በዳ ሊያደርግ ሞክሯል። ኢትዮጵያን ደን መጨፍጨፉ ከኢትዮጵያ አልፎ የመካከለኛ አፍሪካን የአየር ሁኔታ ሁሉ ማዛባት መቻሉ በአዋቂዎች እየተነገረ ነው። ይህ ዘረኛ ቡድንም አገርን ለማጥፋት በታሪክ ብረዛና ክለሳ መስክ እየሰራ ያለው ምስጢርም አይደለም። የአገራችን ለመሬት በባዕዳን ማዳበሪያ ኖርዌይ ጉቦ ሰጥታ በምታራግፍብን ባዕዳን እንዲተክሉ በተፈቀደላቸው አበባ ተክል እየተጎዳ ሲል ወያኔ እሰየው ነው የሚለው። ሁሉም የልማት ጥረት በቅድሚያ በትግራይ መሆን አለበት በሚልም ሌሎችን አካባቢዎች እየጎዳ እንደሆነ ይታወቅ ነው። የአካባቢ ደህንነት ጥበቃ ትኩረት የሚሰጠው ብሔራዊ ዘመቻ ነው። ጫካውን፣ ዱር አራዊቱን፣ ቅርስና ተቋሙን ሁሉ በመንከባከብ ፈንታ ማጥፋቱ ተልኮ ከሆነ አገሬን እያጫጩና እያዳከሙ እያበላሹ ነው ለመጪው ትውልድ የሚያሳልፉት ማለት ነው። የሳውዲ አረቢያ ሀብታሞች በአገራችን በወያኔ የተፈቅዶላቸው ዝሆንም አንበሳም መግደላቸው ሊደበቅ አልተቻለም። የቤተ ክርስቲያን ቅርሶች በወያኔና በሟቹ ጳጳስ ተብዬ ካድሬ ተዘርፈው ተሽጠዋል። ካድሬው ጳጳስ ገና ለዚህ ቦታ ሳይበቃ በኢየሩሳሌም ገዳም ላይም ዝርፊያ አካሂዶ ያደረሰው ጉዳት ተጋልጦ እንደነበር እናስታውሳለን። ወያኔ በሙስሊሞች ላይ ጣልቃ ገብቶና ሊያፈርሳቸው ጥሩ እነሆ እስከዛሬ ተቃውሞ መቀጠሉ የሚታይ ነው። ቀደም ገና 1983 ዓ.ም ጀምሮ ትግራይ እንድትለማ ኢትዮጵያ ትድማ ሲባል የነበረው ሀቅ ሆኖ መቆየቱም ክርክርን የሚጋብዝ አይደለም። ወያኔ ኢትዮጵያን እንደ ሀገር የማያይ በመሆኑ ጥፋቷን እንጂ ልማቷን አይመኝም። የሚጎታትን ነገር ሁሉ ይፈልገዋል። ስሟን የሚያስጠሩ ባለታሪኮች ስማቸው እንዲነሳ አይፈልግም። የአፍሪካ የእግር ኳስ ፌዴሬሽን አፍሪድነቃቸውን ሊያከብር ሲል ያደረገውን ተቃውሞ ያስታውሷል። ኢትዮጵያን የሚያዋርድ ሁሉ ወያኔው ደስታው ነው። ወያኔ ይሁነኝ ብሎ ኢትዮጵያን ምድረ በዳ ሊያደርግ ከተነሳ ጀምሮ በሁሉም መስክ በአገራችን ላይ የደረሰውና እየደረሰ ያለው ጉዳት በቀላሉ የሚታይ አይደለም። የነበረው ሰፊ ጫካ ዛሬ የለም። ቅርስ የተባለው የጋምቤላ ጫካ እንኳን ለህንድ ተሰጥቶ ተመንጥሯል። ለመሬት ለነገይቷ ኢትዮጵያ ደንታ ለሌላቸው ባዕዳን ከመሰጠቱ ባሻገር እየደረቀ መሆኑ ይታወቃል። የወሎና ጎንደርን ለመሬቶች ወያኔ በጉልበት ወደ ትግራይ በጥቅልሉም በዚህ በሚነሳና ወደፊትም ቢሆን የህገወጥ ድርጊት እርምጃ ሳውል ሳያድር የሚቀየር መሆኑን ወያኔ አለማወቁ ምንኛ እብሪት ያወረው ኃይል መሆኑን ያሳያል የሚለውም መጠቀስ ያለበት ነው። የሀገራችን ብቻ የሆነው በባሌ የሚገኘው ቀይ ቀበሮ፣ በሰሜን ያለው ጭላዳ ዝንጀሮ፣ በልዩ ልዩ ቦታዎች ያለው የዝሆን፣ የአንበሳ፣ የአጋዘን ወዘተ የዱር አውሬ ስብስብ ለጥቃት ተጋጥጧል። ወያኔ የሀገርን ቅርሶች እየሸጠ እንዳለ ሁሉ አውሬዎችንም ለገንዘብ ሲል ያሳድናል፣ ይሸጣል። የአካባቢ ደህንነትን ጥበቃ ለወያኔ ጉዳዩ አይደለም። ይህም በሀገሪቷ የአየር ጠባይ ላይ እየደረሰ ያለውን ጉዳት ሁሉም ዜጋ ያውቀዋል ማለት ይቻላል። ከትግራይ ውጪ የት ነው ሰፊ የዛፍ ተከላ የሚታየው? ዛፍ ተጨፍጭፎ ህንፃ፣ ቡና ተነቅሎ ጫት፣ ጫካ ተመንጥሮ ህንፃ ነው የወያኔ ፖለቲካና እርምጃ። ለሀገር ከቶም የማይበጅና የነገን ኢትዮጵያ ምድረ በዳ ሊያደርግ የተነሳ እርምጃ ማለት ነው። ኢህአፓ በመጨረሻው በረሃ ግብሩ የአካባቢ ደህንነት ጥበቃ ዘመቻ ትኩረት ሰጥቶት አስፍሮበታል። ያለ ምክንያት አይደለም። አለ እቅድና በተለይ ጎጂ በሆነ መንገድ የሚካሄድ የከተሞች መስፋፋት በሀገሪቷ ኢኮኖሚ ላይ የሚያመጣው መዘዝ ቀላል አይሆንም። በወያኔ እየተገነቡ ያሉ ህንፃዎች በውድቅ ሲሚንቶ፣ አለበቂ ጥናት ወዘተ መሆኑ ሁሉም የሚያውቁ ጉዳይ ነው። ለመሬት መንቀጥቀጥ ሰለባ ትሆናለች የተባለችው አዲስ አበባ ነገ ይህ አደጋ ቢመጣበት ህንፃዎች ፈራሾች መሆናቸውና ለአደጋ መከላከልም አንጻር በጥናት የተሰሩ ባለመሆናቸው ብዙ ጉዳት እንደሚያደርሱ ከወዲሁ ተነግሯል። ህንፃ በህንፃ መዝናኛ፣ መናፈሻ ቦታዎች፣ ይህን ሁሉ አልባ የወያኔ ከተሞች የምድር ላይ ሲኦል ለመሆንም በሽቅድድም ላይ ናቸው። ፀሐዩን ገደለን አልቻልነውም መባሉ ምንኛ የአየር ጠባይ ለውጥ እንደመጣም የሚጠቁም ነው። ወያኔ የኢትዮጵያና የመልክዓ ምድር የተፈጥሮ ይዘት እያበላሸ ነው መባሉ ተገቢ ነው። ወያኔ ስልጣን ከመጣ በኋላ ሻቢያና ሱዳን የኢትዮጵያን ጫካዎች እየጨፈጨፉ ወደ አገራቸው ማጓጓዛቸው አልረሳንም። ይባስ ብሎ ሰፊና ደም መሬት ለሱዳን ተሰጥቷል። በከርሰ ምድሯ ያሉ የኢትዮጵያ ንጥረ ሀብቶችም بنالا مدينة والياني بغفية تبزبزو سيون هزبو كوركم كاليلاهم اسكاون ياغن يوتكمي لهم زرفيو قتلوان لسو جيتك ايارو زروت وين جينيتيك موديفات سيدس لمريتهم لسوهم قوجيناتشو يتبالة والياني النزيل المونة مريتات في مادابرياوتشن اسكبتو بمشت لينو عرسوات درو مادابريا كاك غزازون دي غزات قدو بعدان اندفيازة ياسايان كولن بلاي درك بميل يمي جلسونا مليونوچن رهاب النالمو تميدار رقو منشاو بارزانيو سو مهونو ميتاوقنو يو ياني يچاكا چفچفاننا يمدر بدار مجا درك نيامتان يتفتوا دقا مكلاكي عالمنورو كزيو يازنا قداتون صفي عودانين يادرقوان لما ريتي يالا يفبيا لدرك النالا رهاب يتقالتاتشو باق قزازوتشو يتفاتر مجا مونون مكاك يميتشالا دلم درك سو سراشنو بيبارم ين هلو يعملك تال أصدروا كمريت مفناقلو بمرت مسك بوياني تفوكا كارينت مقولاتو يا جرتباي وددرك ان جازنا بالمدربو وزفة ببكي جامرتنا جمتشو عالتشالم كمريتم من يتفناقلو ودكتما لمنا نورونا يكفاد ان التدار قوان برشاو مسك يوياني هلو قبر مجا يمنا بلد سبساول ويانين يمنا كبر مريتاچنن يمقوداننا سفيولز ودرهابننا چقدر عزق تيميرا ورنو بانسارو درجة اللولو يمنسن دالهونو يتقرين ميزوتا بمسارتنا بواننا درجة ويالي منتقمجي يتقرين سفيون دهونا سوادر غيابلة ساقاد اللم ويالي مريتاچنن يتفتر ابتاچنن كسواتشنن يدراراوتوچن كلن مجاود دميادل ساريتوكا حايللونا باش شبكواي موغدو اگر اللمادان موغسد ياللبت إربجانو
ليجنة إنسان يا تنانتون يا በዛሬ ያስማናው ሲጠጥ የነገ ሂሩማ ጀልብዬ
ከተመክሮ ለመማር ስህተትን ያስተክማል። ነፃነት በመርጫ አይገኝም። ለተወሰኑ ወራቶች ከበሮ የተደለቀለት በማላገጫነትና በትርጉም የለሽነቱ ሲታጭ የነበረው ወያናዊ የምርጫ ተውኔት ራሱ ከራሱ ጋር በመወዳደር ድምጽ በማግኘት ክብረ ወሰን በመስበርና በአሸናፊነት ከተደመደመ በኋላ ይኸው የተወሰኑ ቀናቶችን አስቆጥሯል። ይህንን ቀድሞ የተበላ አቁብን ያኔዎች በካድሮቻቸው አማካኝነት በተለያዩ የፕሮፓጋንዳ መጣጥፎች በሰፈንና አስክስታ በማጀብ ደስታቸው ሲገልጹ ቢታዩም ያሰቡትና ያለሙት ደስታ በእነሱ ክልል ተሽከረከረ እንጂ የብዙሃኑ ህዝባችንን አጃቢነት አላገኘም። ይህንንም በመጠነ ሰፊ ፕሮፓጋንዳ ሊሸፍኑት አልተቻላቸውም። ከዚህ ትርጉም የለሽ የምርጫ ቀንት ህዝባዊ ድል ይገኛል ብለው የቋመጡ ደግሞ የክስረት አፍረታቸውን ለመሸፋፈን እነሱም በበኩላቸው የሚሉትን ቢሉም አልፎ ተርፎም የማሬጣታቸውን በሌላው ላይ ቢቀስሩም ምክርን አልሰማ ብለው በደረሰባቸው ውድቀት የሚያዝንላቸውም ሆነ ውታቸውን የሚሰማላቸው ሐዘንም የተቀመጠላቸው አልተገኙም። እንዲያውም በጀመሩት ጎዳና ለመቀጠልና አሁንም በቅጡ ባልተጠና ሂደት ከወዲሁ ከመጀመሪያው ውጤት አልባ በሆነው የትግል ስልታቸው ለመጓዝ ሽር ጉድ ሲሉ ይታያሉ። ሀገር ወዳዱ ወደፊት ከባድ ስራ የሚጠብቀው መሆኑን የሚያመላክት ክስተት ከፊታቸው የተደቀነ መሆኑን ግን ለሁሉም ግልጽ ይመስለናል። ይህ የወደፊት ፍታ እንዳለ ሆኖ 2007 ዓ.ም ተመረጠ የወያኔ ቀልድ ምርጫ ዛሬም ወደ ኋላ መለስ ብለን ስናጤነው ለምን የሚታወሰን አንድ ነገር ቢኖር የወያኔን አገዛዝ በጥሩ አቋም የሚገልጽ አንድ የፖለቲካ ጥቅስ አለ። እሱም ለ22 ዓመታት የምስራቅ ጀርመን ፖለቲካ ሲመራ በነበረው ዋልተር ኡልብሬሽት የተነገረ ተብሎ ለትምህርታዊነቱ ብዙ ጊዜ የሚጠቀሰው አስተያየት ነው። ይህንም ጠቅሳለን። ዲሞክራሲያዊ መስሎ ሊታይ ይገባል፣ ነገር ግን ሁሉም በእኛ ሙሉ ቁጥጥር ስር መሆን አለበት። የወያኔ አገዛዝም በተቻለው መጠን የቀልድ ምርጫውን ሂደቱን ከጥንስሱ ጀምሮ እስከ ፍጻሜው ድረስ በራሱ ሙሉ ቁጥጥር ስር አስገብቶ ላለፉት 24 ዓመታት እንዳደረገው ሁሉ በቅርቡም ይህንን ድርጊት ዲሞክራሲያዊ ካባ እንዲላበስ መጠነ ሰፊ ፕሮፓጋንዳና መሰሪ ድርጊቶችን አካሂዶ የመቶ በመቶ ውጤት አግኝቻለሁ ሲል ተሳልቋል። ተመሳሳይ ላዋ ያላቸው ወፎች አብረው ይበራሉ ነውና በምስራቅ ጀርመን በስልጣን ላይ የነበረው አምባገነን አገዛዝም በበኩሉ በዘመኑ አጠራር አውራ ፓርቲ ይባል የነበረውና በነፃ ምርጫ መቼም ቢሆን የብዙሃኑን ይሁንታ ሊያገኝ የማይችለው አምባገነን ፓርቲ እስከ 1986 ዓ.ም ድረስ በሱ የበላይነት ሙሉ ቁጥጥር እንደ አውሮፓ አቆጣጠር በየጊዜው በተደረጉ የምክር ቤት ተብዬ ምርጫዎች በ99 በመቶ ድምጽ በማግኘት ተመርጫለሁ እያለ ሲደነፋ እንደነበር የታሪክ መዛግብት የሚያመላክቱት ናቸው። ለህዝብ የተረፈው ምን እንደሆነና የኋላ ኋላ ህዝብ እኛ ነን በሚል መሪ መፈክር ስር በምርጫ ሳይሆን በራሱ ቆራጥ ትግል የባዳን እርዳታም ታክሎበት የነጻነት መብቱን ከተጎናጸፈ በኋላ ዲሞክራሲያዊ ምርጫን አካሂዶ የራሱን በፍላጎቱ ላይ የተመሰረተ አስተዳደርን መስርቶ ይኸው የወደፊት ህይወቱን እየመራ እንደሚገኝ የሚታወቅ ነው። ለትዝብት ያህል ከተውኔቶቹ ሂደት አንዳንድ ነጥቦችን እንመልከት። የወያኔን የማላገጫ የምርጫ ተውኔት ለማድመቅ የተለያዩ ውይይቶች ባገዛዙ ተወካዮችና እሱን ይቀናቀናሉ ተብለው በሚገመቱ ግና ከሱ በምንም መልኩ በማይለዩ ክፍሎች መካከል ከተደረጉት ውስጥ በተለይ በአንደኛው ካሁን በፊትም ቀርበው ምንም አይነት ውጤት ያላስገኙ አስተያየቶች ሲደገሙ መደመጣቸው በርካታ የፖለቲካ ታዛቢዎችን ያስገረመ ለመሆኑ የተስተዋለና ተበክሮም የተገለጸ ነው። እንዲያውም እጅግ አሳፋሪና አሳዛኝ ተብሎ በፖለቲካ ታዛቢዎች የተተቸ ነበር። ከዚህ አስገራሚ ከሆኑ ውይይቶች ውስጥ ከፋም ለማ ማገዛዙ ለመጀመሪያ ጊዜ ከተወሰኑ ተቀናቃኞች በጋራ ለመቀመጥ የቻሉበት ተብሎ ባገዛዙ ባለሟሎች የተደነቀውና በኢትዮጵያ ብሮድካስት ኮርፖሬሽን ተዘጋጅቶ የቀረበልን የውይይት ጭማቂ አንዱ ነበር። በእርግጥም በውይይት ወቅት ከዚህም ከዚያም ስለ ዲሞክራሲ ይዘትና ምንነት፣ ስለ ኢኮኖሚ እድገትና ልማት፣ ስለ መልካም አስተዳደር፣ ስለ ምርጫ ቦርድ፣ ስለ ሰላምና በሌሎችም ለሀገሪቷ ወሳኝ የሆኑ ርዕሶችን አስመልክቶ ማለት የሚችሉትን ያህል ሲናገሩ ተደምጠዋል። ይሰነዘሩ የነበሩ አስተያየቶችን በጥሞና ላዳመጠ ግን ያገዛዙ ተወካዮችም ሆኑ ህዝብን እንመራለን ወይም ደግሞ ነፃ እናወጣለን የሚሉ የድርጅት ተወካዮች በአብዛኛው የፖለቲካ ብስለታቸው ባለፉት 24 ዓመታት ውስጥ በወያኔ አገዛዝ የበላይነት እምብዛም እንዳላደገ እንዲያውም ወደ ታች የዘቀጠ መሆኑን ለመታዘብ የሚያዳግት አልነበረም። በተለይም በከፍተኛ የትምህርት ተቋማት ውስጥ በማለፍ የፈረደባቸውን ሁለት ፊደላት ከስማቸው በፊት ማስቀመጥ የሚያስደስታቸውና ክብርና ሞገስ የሚያገኝ የሚመስላቸው ባልተሰማሩበት የትምህርት መስክ አዋቂ የሚያስመስላቸውና ግብዝነት የሚያጠቃቸው ምሁራን ባዮች ለተሰብሳቢው ይሰጡ የነበሩት የማስተማር ጥረቶችን ላዳመጠና ላስተዋለ በእርግጥም በእነሱ የፖለቲካ ምህዳር ውስጥ የእውቀት ደረጃ ክብደቱ ወደ ታች ያሽቆለቆለ መሆኑን እንዲሁ ለመገንዘብ አያዳግትም። ባጭሩ የንቃተ ህሊና ጉዳይ በጣም አሳሳቢ ደረጃ ላይ እንዳለ ለመገንዘብ አላስቸገረም። በተለይ ይህ ክስተት ስለ አገሪቷ የትምህርት ሁኔታን በተመለከተ በቀረቡ የግምገማ አስተያየቶች በሚገባ በዝርዝር ቀርቦ ለማዳመጥ እድሉን ያገኙ እንደገለጹት ያገዛዙ ጸረ ኢትዮጵያዊነት ከምንጊዜውም በላይ ክፉኛ የተጋለጠበት እንደሆነም በዚሁ ስብሰባ ከፍተኛ ደረጃ የተስተዋለበት ነበር። እንደ ሀገር ወዳድ ኢትዮጵያዊ እጅግ የሚያሳዝንና የሚያበሳጭ አሳዛኝ ክስተት ነበር። ላለፉት 24 ዓመታት በአገራችን ለተከሰቱት ችግሮች በዋና ተጠያቂነት የአማራው ብሔረሰብ ነው ተብሎ ዜጎቻችንን ቋቅ እስከሚልና እስከሚሰረች ድረስ ሲነገር እንዳልነበር ሁሉ በዚህ ውይይት ወቅት እሱም ተጨቁኗል ለማለት የደፈሩም የተደመጠበት ነበር። ይህ ሁሉ ጫጫታ በርካታ ጥያቄዎችን ማጫሩ አልቀረም። የአቋም ለውጥ ወይስ ለፕሮፓጋንዳ ፍጆታ ሲባል የቀረበ የሚለው ከዚህ አንጻር በዋናነት የሚጠቀስ እንደሆነ በውስጥ አዋቂ ፖለቲካ ተንታኞች ተደጋግሞ የተሰጠ አስተያየት ነበር። የአገዛዙ ተወካዮችና ለሱ የሚሳሳ ልብ ያላቸው ክፍሎች በዚህ ውይይት ወቅት አበክረው ይገልጹ የነበሩት ደግሞ አገዛዙ በሚወስደው የተለያዩና የተሳሳቱ የፖለቲካ እርምጃዎች ምክንያት የገረቡትን ስርዓት በትጥቅ ትግል ለመፋለም በምንም አይነት ማጠየቂያ ሊሆን እንደማይችሉና በዚህ መስክ መሰማራት እንደማይገባም በተደጋጋሚ ተገልጸው ተደምጠዋል። የሚያዳምጣቸው ግን አለማግኘታቸውና አለማወቃቸው ምን ያህል ባገኙት ጥቅም ህሊናቸው የታወረ መሆኑ አመላካች እንጂ ሌላ አይደለም። በእርግጥም ህዝብ መከተል የሚገባውን የትግል ስልት የሚወስነው ራሱ በሁኔታውና አግባብነት አለው ብሎ ባመነበት ለመሆኑ ተደጋግሞ የተገለጸና በተግባርም እየተፈተነ ነውና በዚህ ብዙም አንገፋበትም። አግራሞትን ጭሮ ያለፈው ግን በወያኔ አገዛዝ የተፈጸሙት ስህተቶች ለእነሱ አስተያየት ቀለል ያሉ ናቸው ሲሉ አንደበታቸውን ለሴኮንድ ታህል እንኳን የማያንቃቸው መሆኑ ጉዳይ ነበር። በተናገሩት ማፈር ሲገባቸው የተሰበሰቡበትን አዳራሽ በደህንነትና በጸጥታ አባላት ሲያስጠበቁ ስለተናገሩ ጀግንነትን የተላበሱ ይመስላቸዋል። የዚህ አይነት ተግባር ለመሰሎቻቸው ቢያንስ ለደርግም እንዳልበጀ ትምህርት በሆናቸው ነበር። ቀደም ቀደም ማለት የሚያበዛ ቀኑ ሲጨልምበት ደብቁኝ ማለቱ የማይቀር ነውና
የህዝብን አንድነት አፋልሰው በጎሳ መከፋፈል የሀገር አካልን አሳልፎ ለባዕዳን መስጠት ገበሬዎችን ከለመሬታቸው እያፈናቀሉ ለባዕዳን መቸብቸብ ሰብአዊና ዲሞክራሲያዊ መብቶችን እየደፈጠጡ ሀገር ወዳድን ለእስር ለግድያ ብሎም ለስደት መዳረግ ወዘተ የባንዳና የጠላትነት ተግባር እንጂ በምንም ማጠየቂያ የጀግንነት ካባን አያላብስም። በዚህም የተነሳ ከህዝብ የተነጠሉ ይሁንታውን በፍቅር ወይንም ደግሞ ፍላጎትንና ጥቅሙን በማክበር ያላገኙ ወደፊትም ሊያገኙ የማይችሉ የታሪክ አሰላሞናቸውን ለመረዳት ተስኗቸዋል። በዚህም የተነሳ ያገዛዙ አባላትና ደጋፊዎች ምንም እንኳን ለሚቀጥሉት 5 ዓመታት በስልጣን ለመቆየትና ያገኙትን ጥቅማ ጥቅሞች ለማስጠበቅ ማንኛውንም ጸረ ዲሞክራሲ ተግባራት በከፍተኛ ጥረት አከናውነው የተሳካላቸው ቢመስላቸውም ባለው ሁኔታ ካለፉት ጊዜያት በበለጠ በውስጣቸው ደህንነት እንደማይሰማቸው የታየበት በህዝብ ዘንድ ተቀባይነት አግኝተናል ባሉበት አንደበታቸው ህዝብ ከምን ጊዜውም በበለጠ የተጠሉበትና ፍራቻ በውስጣቸው የነገሰባቸው መሆኑን ለማስተዋል ብሎም ለመታዘብ እንብዛም አያዳግትም። የህዝቡ ትግል እየተጠናከረ ከሄደና የሚፈልገውንም ድርጅትና አመራር ካገኘ ግን የስልጣን እድሜውን ባጭር ሊቀጭ የሚችል እንደሆነ ለሁሉም ግልጽ ነው። ትኩረታችንን በዚሁ ላይ ሊሆን እንደሚገባው ሳይታለም የተፈታ ነውና በዚህ በኩል የምንችለውን ለማበርከት ጥረታችን ይቀጥላል። ለድልም እንደምንበቃ ላፍታም አንጠራጠርም። ለማንኛውም በዚህ የምርጫ ተውኔት ተሸፋፍነው እንዲያልፉ የተደረጉ መሰረታዊ ነጥቦች ስለ ምርጫው ዲሞክራሲ መሆን አለመሆን ሳይሆን ከዚህ በፊት መረጋገጥና ዋስትና ማግኘት የሚገባቸው ህዝብ የሀገሩ ባለቤት መሆንና ማንኛውም ዜጋ በተፈጥሮ የተጎናጸፈውን የነጻነት መብት መከበር አለመከበር ጉዳይ ነበር። ከሁሉ በላይ የህዝብ ነጻነት መጎናጸፍ የሚገኘው በምርጫ ሳይሆን ምርጫ ራሱ የነጻነት መብት መከበር ውጤት መሆኑን የማስረገድ ጉዳይ ነው። ለዚህም ነው ነጻነት ከምርጫ ሳይሆን ምርጫ የነጻነት መብት መከበር ውጤት ነው ተብሎ አጽንኦት በተሞላበት ሁኔታ እየተገለጸ የሚገኘው። በርግጥም ያገዛዙ ቱባ ቱባ ባለስልጣናትና ካድሬዎች ስለ ምርጫ ቢወሻክቱ ስላስገኙት የሁለት ሀዝ መቀነሳቸው ፕሮፓጋንዳ ቢነዙ እነሱ ከተወገዱ ሀገሪቷ ከባድ አደጋ ላይ ልትወድቅ እንደምችል ቢያሟርቱ በምርጫ ተብዬ የቀልድ ተውኔቱ ሰላማዊ መሆኑና ህዝብ በውስጡ በተርመሰመሱ የደነት ጠባቂዎች ተገዶ በብዛት በተውኔቱ ለመሳተፍ መቻሉና የተጻፈበትን ወረቀት ያህል እንኳን ክብደት የሌለውን የድምፅ ካርድ ወደ ፈለጉት ኮሮጆ ውስጥ ለመክተት እንዳሻቸው ለማድረግ መሰማራታቸው ይህ ሁሉ ክስተት በጠመንጃ ኃይል ያገኙትን ጥቅም ያጣሉና ማድረጋቸው የሚጠበቅ ነበር። ተደጋግሞ የተገለጸ አስተያየት ነው። ይህ አይነት ክስተት በተለያዩ ሀገሮች የታዩ በመሆናቸውም የሚያስገርም አይሆንም። ለመምረጥ መብት ካላቸው ዜጎች ውስጥ ሁሉም ተሳታፊ እንደነበሩ መጥለስ ቀደም ብሎ በምሳሌነት የተጠቀሱት በምስራቅ ጀርመንም ሆነ በምስራቅ አውሮፓ በአምባገነን አገዛዝ ስር የተዳደሩ በነበሩት ሀገራትም ጭምር የታየ እንደነበር የታሪክ መጽሐፍ የሚያመላክቱት ናቸውና የሚያስደንቅ አይሆንም። የወያኔ አገዛዝና ፈቀላጤዎች በተደጋጋሚ እንደሚያወሩት የመድብለ ፓርቲ ዲሞክራሲ ስርዓት አገዛዙ በሚያዘጋጀውና በሱ ሙሉ ቁጥጥር ስር በሚከናወነው ተውኔት ወቅት ብቅ እያሉ ተካፋይ በሚሆኑ ምንም አይነት ድርጅታዊ ህልውና በሌላቸው ስብስቦች ብዛት የሚለካ ጨርሶ ሊሆን አይችልም። ውሸት ሲደጋገም እውነት ይመስላል የተባለውን ተረት ተረት ስለተካኑበት ስለሚያምኑበት ይህንን ነጋ ጠባ በማስረጃነት ስላቀረቡ የዲሞክራሲ ካባ ሊላበሱ ጨርሶ አይቻላቸውም። የመብት ድስቀጣ ተግባራቸው ያጋልጣቸዋልና በማህበረሰቡ ህይወት ላይ ቀጥተኛ ለውጥ በተለይም በወጣቱ ትውልድና የከፍተኛ ትምህርት ተመራቂዎች ለሆኑት ወጣቶች የወደፊት ሀገር ተረካቢዎች ዘላቂነት ያለው የስራ እድል በማያገኙበት ሁኔታ ጥቂት ሀብታሞችና በርካታ ድሆችን የፈጠረ ኢኮኖሚ እድገትን የመሰረተ ልማት ግንባታዎች ስለ መስፋፋት ነጋ ጠባ ማውራት የተራበን ሆድ አይሞላም፣ የተጠማ ጉሮሮንም አያረጥብም። ከብረንዳ ዳሪነትም ሆነ ከወላጅ ትከሻ ጥገኝነት በዚህም የተነሳ ከሚደርስባቸው ህልና ሰቀቀን አያላቅቃቸውም። ማንኛውም ኢትዮጵያዊ ዜጋ በፈለገበት የሀገሪቱ አካባቢ ሰርቶ መኖር ቀርቶ እንዲያውም ተፈናቅሎ ለድህነትና ለስደት በሚዳረግበት ምህዳር ውስጥ ስለ ነጻነት መብት መከበር ተደጋግሞ ቢለፈፍ ውሃ የሚቋጥር አይሆንም። ህዝብ በፍርሃት ድባብ ውስጥ ለመኖር ተዳርጎ ስለ ሰላምና ሰላማዊ ምርጫ ማውራት ራስን ከማታለል ውጪ በሌላ በምንም ሊተረጎም አይችልም። እንዲያውም ተዝናንተው በሚቀመጡበት የስልጣን ወንበር የተከበረ ፈንጂ መኖሩን የሚያመላክት እንደሆነ በርካታ የፖለቲካ ታዛቢዎች አበክረው የሚገልጹት ነው። ይህም የጊዜ ጉዳይ እንጂ ባልጠበቁት ሁናቴ ፈንድቶ ለዚህ ምክንያት የሆኑትን ኃይሎች ቀራርጎ ከውድመት የሚጥል እንደሆነ ከተመክሮ የሚታወቅ ነው። ምርጫውን የምርጫ ባህሪ ያሳጥቶ እንከሌለለበት ምርጫ አካሄድን ብሎ መኩራራት የትም እንደማያደርስ ከተመክሮም ሆነ ከታሪክ አለመማርን አመላካች ነው። በበኩላችን የተለያየ ትርጉሞች ስለሚሰጠው ዲሞክራሲ ሳይሆን የመደበለ ፓርቲ ዲሞክራሲ ለህዝባችን የህልውና ጉዳይና የሙሽረት ትግል መመሪያችን ነው። ስለሆነም ህብረተሰባችን የሚያንጸባርቀውም ይህንኑ ነውና ይህን አብይ ጉዳይ በንድፈ ሐሳብ ብቻ ሳይሆን በተግባር ታይቶ እንዲፈተን ካልተደረገ ትርጉም የለሽ እንደሆነ ስለምናቅ ይህን ለማደናቀፍ ወይንም ለማፋለስ የሚጥረውን የወያኔ አገዛዝ አጥብቀን እንቃወማለን እናጋልጣለንም። ደጋግመን እንደገለጽነውም ለህዝባችን የመድበለ ፓርቲ ዲሞክራሲ ሆነ ሰብአዊ መብት የሰው ልጅ ፍላጎቶች ከሆኑት እንዳየር ፀሐይና ውሃ ሁሉ መሰረታዊ ናቸውና ለድርድርም እናቀርባቸው። አሁንም ስለ ሰው ፍጡር ያለን ግንዛቤ ከዚህ የተለየ ትርጉም ለኛ አይሰጠንምና በመሆኑም የነጻነት መብታችን መከበሩን ብሎም ዋስትና ማግኘቱን የሚያረጋግጥልን ስርዓት በቁራጥ ትግልና በህዝብ ተሳትፎ መገንባት አማራጭ የሌለው ነው። ይህ ተሟልቶ ሲገኝ ያኔ ፍላጎታችንና ጥቅማችን የሚያስከብርልን አስተዳደር ለመምረጥ የሚያስችለን የምርጫ ህግ እናገኛለን። ያኔ ህጉን እንዳይን ብለናችንም እንንከባከበዋለን። ያኔ ህጉ ከተጻፈበት ወረቀት በላይ ክብደትና በህዝቡም ተአማንነት ያለው ይሆናል። ለቀነታቸው ተጠብቆላቸው ከመንቀሳቀሱ ለጻ ፕሬስ ውጪ ልዩ ዘጠባቂም ሆነ የባዳን ታዛቢ ያስፈልጋል። ለራሳችን በራሳችን ለሁላችን ከኛ ሌላ ማንም ሊሆን አይችልምና በዚህ በኩል ይተባበር የሚፈልግ ግለሰብም ሆነ ቡድን ዛሬም እንደቀድሞ በራችን ሁሉም ክፍት ነው።
Good luck and soul. Good luck and soul. Good luck and soul.